قطی فرین ولت دیبنا نگات بلا.
የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ከዚህ በፊት የነበሩ ክፍተቶች ፈተናዎች መውጣት ምክንያት ዋና ናቸው እንኳን ባይባል ክፍተቶች ያሉት መቀዳዳዎች በሙሉ ለመሸፈን ከፍተኛ ጥንቃቄ ተደርጓል። ገና ከፈተና መውጣቱ ጀምሮ
የኢትዮጵያ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋን የሰማችሁት። የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ጉዳይን አስመልክቶ ከተናገሩት የተወሰደ ነው። በመጽሔቱ ክፍለ ጊዜ ይቀርባል። ህወሓት ኃይሎቹን ከአማራ ክልል ሰሜን ወሎ ማስወጣቱን ተናገረ። በኢትዮጵያ መንግስት በኩል እስካሁን በቀጥታ የሰጠ ምላሽ ግን የለም። ሆኖም በዚህ በተሰጠው ገለጣ ህወሓት በሰሜን ወሎ ዞን ቆቦና አካባቢ የሚያካሄደው ጥቃት በመከላከያ ሰራዊትና በአካባቢው ህዝብ ጠንካራ ምላሽ ምክንያት ባሰበው ልክ አልሄደለትም ሲል ከዚህ ቀደም መግለጡ ይታወሳል። ሌሎች ወቅታዊ ዘገባዎችና ዝርዝር መግለጫዎች ወይንም ቀንብሮች ይኖሩናል። ሰኞ መስከረም 23 2015 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጅ አሉላ ከበደ ነኝ። የሰዓቱን ያለም ዜና የሚያሰማን እንግዱ ወልዴ፣ አቀናባሪያችን ብርሃን ኃይሉ፣ ለስርጭት ምህንድስናው ደግሞ ኔልሰን ሎፔዝ ተሰይሟል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና።
ጤና ይስጥልኝ ክብራትና ክብራን እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። ህዝባዊ ወያኔ ሓርነት ትግራይ ኃይሎቹን ከአማራ ክልል ሰሜን ወሎ ማስወጣቱን ገለጸ። ሰራዊታችን በሌሎች ቦታዎች ያሉትን ስጋቶች በተሻለ መንገድ ለመቋቋም ወደ ሌላ ቦታ እየተዘዋወረ ነው ሲሉ የህወሓት ቃል አቀባይ የሆኑት ጌታቸው ረዳ ገልጸዋል። የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለ አካልም ባወጣው መግለጫ በገዛ ፍቃዳችን በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ማሻሻያ አድርገናል ብሏል። ለዚህ የህወሓት መግለጫ ከኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ የለም። ይሁን እንጂ ህወሓት በሰሜን ወሎ ዞን ቆቦና አካባቢው የሚያካሄደው ጥቃት በመከላከያ ሰራዊትና በአካባቢው ህዝብ ጠንካራ ምላሽ ምክንያት ባሰበው ልክ አልሄደለትም ሲል መንግስት ከዚህ ቀደም መግለጹ ይታወሳል። ለአሜሪካ ድምፅ አስተያየታቸውን የሰጡ የቆቦ ከተማና አካባቢው ነዋሪዎች ህወሓት ከአካባቢው ለቆ መውጣቱን ተናግረዋል። አንዲት አስተያየት ሰጪ ደግሞ አሁንም በቅርብ ርቀት ውጊያ እየተካሄደ ነው ብለዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ለጦርነቱ ሰላማዊ መፍትሄ ለማፈላለግ የምታደርገውን ጥረት በመቀጠል የአፍሪካ ቀንድ ልዩ ልዑኳን ከዛሬ ጀምሮ በድጋሚ ወደ ቀጠናውና ወደ ደቡብ አፍሪካ እንደምትልክ አስታውቃለች። ልዩ ልዑኩ ማይክ ሃመር ከዛሬ መስከረም 23 ጀምሮ ለ15 ቀናት ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ገልጿል። አድማጮች፣ የዚህን ዘገባና ተያያዥ ጉዳዮች ዝርዝር ከዜናው ክፍለ ጊዜ ቀጥሎ በሚኖረው የዕለቱ አብይ ርዕስ እናቀርባለን። የፌዴራል ከፍተኛ ፍርድ ቤት አቶ ክብሮም በርሀ በዋስ እንዲፈቱ በመወሰኑ ዛሬ ከእስር ተለቀቁ። የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሀ በዋስ እንዲወጡ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ተረኛ የጊዜ ቀጠሮ ችሎት የወሰነው ባለፈው አርብ ዕለት ሲሆን በዛሬው ዕለት የፍርድ ቤቱ ትዕዛዝ ተፈጻሚ ሆኖ አቶ ክብሮም በርሀ ከእስር ተፈተው ከቤተሰቦቻቸው ጋር ተቀላቅለዋል። ቀደም ሲል አቃቤ ሕግ በአቶ ክብሮም በርሀ ላይ ክስ እንዲመሰርት በፍርድ ቤት የአስር ቀን ቀጠሮ ተሰጥቶት የነበረ ቢሆንም አርብ ዕለት በነበረው ውሎ አቃቤ ሕግ ክስ መስርቶ ማቅረብ እንዳልቻለ ጠበቃው አቶ ወንደሰን በፈቃዱ ለአሜሪካ ድምፅ ገልጸዋል። በፖሊስ የተጠየቀው የ14 ቀን ተጨማሪ የምርመራ ጊዜም ፍርድ ቤት አልተቀበለውም። አቶ ክብረም በርሀ እና ከሳቸው ጋር የተያዙ አራት ሰዎች በፌደራሉ መንግስት በሽብርተኝነት ለተፈረጀው ህወሓት የገንዘብ ድጋፍ በማድረግና በማህበራዊ ሚዲያ ግጭት ቀስቃሽ መልእክቶችን በማሰራጨት ወንጀል ተጠርጥረው ነሐሴ 27 ቀን 2014 ዓ.ም ፍርድ ቤት ቀርበው የነበረ ሲሆን ተጠርጣሪዎቹ ጉዳያቸው በፌደራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት መታየት የጀመረው ነሐሴ 25 ቀን ነበር። አቶ ክብረም በርሀ ሐምሌ 5 ቀን የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት በዋስ እንዲወጡ ከወሰነላቸው በኋላ ከእስር ሳይለቀቁ ወዳልታወቀ ቦታ መወሰዳቸውንና ከ35 ቀናት በኋላ ወደ አዲስ አበባ አባ ሳሙኤል ማረሚያ ቤት መምጣታቸውን መዘገባችን ይታወሳል። የሶማሊያ ማዕከላዊ ከተማ የሆነችው በለደወይን ዛሬ በከፍተኛ ፍንዳታ መናወጧን የአይን እማኞች ለቪኦኤ ተናግረዋል። ሁለት በመኪና ላይ የተጠመዱ ፈንጂዎች ላማጋ ላይ የተባለውን የአካባቢውን የመንግስት አስተዳደር ቢሮ ኢላማ አድርገው እንደነበር የአካባቢው ነዋሪዎች ለቪኦኤ ተናግረዋል። ፍንዳታውን ተከትሎ ከፍተኛ የሰው ጉዳት ሊኖር እንደሚችል በአካባቢው የሚገኙ ምንጮች ተናግረዋል። ላማጋ ላይ የተባለው የአስተዳደር ማዕከል የሂራን ክልል አገረ ገዥን ጨምሮ ሌሎች ባለስልጣናት ቢሮን እንደያዘ ታውቋል። በለደወይን ከሶማሊያ 337 ኪሎ ሜትር ላይ የምትገኝ ሲሆን በቅርቡ የአካባቢው ነዋሪዎችና ባለስልጣናት ከሀገሪቱ ጦር ጋር በመተባበርና ከፍተኛ ዘመቻ በማድረግ በርካታ ቁጥር ያላቸው መንደሮች ከአልሸባብ ቁጥጥር ነጻ አውጥተዋል። የዛሬው ፍንዳታ የተከሰተው አንድ ከፍተኛ የአልሸባብ መሪ ሐራምካ በተሰኘ ቦታ ቅዳሜ ዕለት መገደሉን የሀገሪቱ መንግስት እሁድ ማምሻውን ማሳወቁን ተከትሎ ነው። የአገሪቱ ማስታወቂያ ሚኒስቴር እንዳለው ከአልሸባብ መስራቾች አንዱ የሆነው አብዱላሂ ናዲር የተገደለው የሶማሊያ ብሔራዊ ጦር ከዓለም አቀፍ አጋሮቹ ጋር በመተባበር ባደረገው የተቀናጀ ጥቃት ነው። ናዲር ያለበትን ለጠቆመ $3 ሚሊዮን እንደምትሸልም ዩናይትድ ስቴትስ አስታውቃ ነበር። ሐራምካ የተባለውና የተገደለበት አካባቢ በአልሸባብ ቁጥጥር ስር ያለ ስፍራ ሲሆን ዘመቻው የአየር ጥቃትን ያካተተ ሳይሆን አይቀርም ተብሏል። በአልሸባብ ላይ የአየር ጥቃት እያካሄደ እንደሆነ የሚናገረው በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ዘግይቶ ባወጣው መግለጫ ቅዳሜ ዕለት ባደረሰው የአየር ጥቃት አንድ የአልሸባብ መሪ መግደሉንና በሲቪሎች ላይ ምንም ጉዳት አለመድረሱን አስታውቋል። አልሸባብ የናድሪን ግድያ ወሬ በተመለከተ ማረጋገጫም ሆነ ማስተባበያ አልሰጠም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ባለፈው ሳምንት መጨረሻ መፈንቅለ መንግስት የተካሄደባቸው የቡርኪና ፋሶ መሪ ፖል ሄንሪ ዳሚባ ትናንት እሁድ ስልጣናቸውን ለመልቀቅ መስማማታቸውን የሀገሪቱ የሃይማኖት አባቶችንና የማህበረሰብ መሪዎችን ጠቅሶ ኤኤፍፒ የዜና ወኪል ዘግቧል። የአካባቢው የዲፕሎማሲ ምንጮች በበኩላቸው ዳሚባ ወደ ቶጎ መዲና ሎም የመሸሻቸውን ተናግረዋል ሲል የዜና ምንጩ ጨምሮ ዘግቧል። ከሁለት ቀናት በፊት በመፈንቅለ መንግስት የተወገዱት ዳሚባ ባለፈው ጥር ወር ነበር የቀድሞው ፕሬዝዳንት ሮች ካቦሬን እንዲሁ በመፈንቅለ መንግስት አስወግደው ስልጣን ላይ የወጡት። ፖል ሄንሪ ዳሚባ ፍጥጫን እንዲሁም የህይወትና የሀብት ውድመትን ለማስወገድ በፈቃዳቸው ስልጣናቸውን ለመልቀቅ ተስማምተዋል ሲሉ የሀገሪቱ የሃይማኖት አባቶችና የማህበረሰብ መሪዎች አስታውቀዋል። በዳሚባ እና ራሳቸውን አዲሱ መሪ አድርገው በሚቆጥሩት ሻምበል ኢብራሂም ትራኦሬ መካከል በሃይማኖት አባቶችና በማህበረሰብ መሪዎች አማካኝነት ከተደረገ የስማ ብለው ድርድር በኋላ የመጣ ውጤት መሆኑም ታውቋል። አዲሱ መሪ ትራኦሬ የአገሪቱን የመከላከያ አዛዥ ድጋፍ ማግኘታቸውንና በእስላማዊ አክራሪዎች ላይ የሚደረገውን ዘመቻ እንደሚያጠናክሩ ተናግረዋል። የቀጠናው የኢኮኖሚ ትብብር ማህበር የሆነው ኢኮዋስ በበኩሉ በቡርኪናቤው ድራማ ተሳታፊ የሆኑት ተዋናዮች ሁሉ ልዩነታቸውን በሰላም ለመፍታት መቀበላቸውን በመልካም ተቀብለነዋል ብሏል። ዳሚባ ስልጣናቸውን በሰላም ለመልቀቅ 7 ሁኔታዎችን አስቀምጠው እንደነበር የሃይማኖት አባቶችና የማህበረሰብ መሪዎች ቡድን ገልጿል። ለእርሳቸውና ለወታደራዊ አጋሮቻቸው የደህንነት ዋስትና እንዲሁም ለኤኮዋስ ቃል የገቡትና በሁለት ዓመታት ውስጥ ወደ ሲቪል አስተዳደር መመለስን የተመለከተው ይገኙበታል ተብሏል። በቡርኪና ፋሶ ከፍተኛ ተቀባይነት ያላቸው የሃይማኖት አባቶችና የማህበረሰብ መሪዎች አዲሱ የ34 ዓመት ዕድሜ ያላቸው መሪ ሻምበል ኢብራሂም ትራኦሬ ቅድመ ሁኔታውን ተቀብለው መረጋጋት እንዲሰፍን ጥሪ አድርገዋል ብለዋል። አዲሶቹ መፈንቅለ መንግስት አድራጊዎች አርብ ዕለት የጣሉትን የሰዓት እላፊ ገደብ አንስተው የአገሪቱን ድንበሮችንም መልሰው ከፍተዋል። ይህ በእንዲህ እንዳለ በቡርኪና ፋሶ መረጋጋት እንዲሰፍን ሩሲያ ጥሪ አድርጋለች። በቡርኪና ፋሶ ያለው ሁኔታ በአስቸኳይ ወደ መረጋጋት እንዲያመራና ስርዓት እንዲሰፍን እንሻለን ብለዋል የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ። በየመን የተካሄደው የተኩስ ማቆም የጊዜ ገደቡ ባበቃበት በዚህ ወቅት የተባበሩት መንግስታት ልዩ ልዑክ የስድስት ወሩን ተኩስ ማቆም እንደገና ለማንሰራራት እየተሯሯጡ ነው። የጊዜ ገደቡ በማለቁ ጦርነት እንደገና እንዳያገረሽ ሲሰጋ የሁቲ አማጽያኑ በሳውዲ አረቢያና በዩናይትድ አረብ ኤሚሬት ላይ የሚያሰሙትን ዛቻ አባብሰዋል። ልዩ ልዑኩ ሃንስ ግሩንበርግ የተኩስ ማቆሙን እንደገና ለመተግበር የማያቋርጥ ጥረት እንደሚደረግ ተናግረዋል ሲል ኤኤፍፒ ዘግቧል። በኢራን ይደገፋሉ የሚባሉት አማጽያን በሳውዲ ከሚመራው የመንግስት ደጋፊ ኃይል ጋር ላለፉት 7 አመታት ውጊያ ላይ ካርማው የነበረ ሲሆን በመቶ ሺህ የሚቆጠሩ ሰዎች ሲሞቱ እንደ ተመድ ከሆነ ደግሞ በአለም አስከፊውን የሰብአዊ ቀውስ አስከትሏል። ያህያ ሳሪ የተባሉ የሁቲ ወታደራዊ ቃል አቀባይ ትናንት እሁድ በሳውዲና በዩናይትድ አረብ ኤምሬት ላሉ ነዳጅ ኩባንያዎች በትዊተር ማስጠንቀቂያ ልከዋል። ሁኔታቸውን አስተካክለው ለቀው እንዲወጡ ሲሉ አስጠንቅቀዋል ቃል አቀባዩ። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን በዘውዳዊ አዋጅ የጠቅላይ ሚኒስትርነት ማዕረግን ያጠለቁት ዩናይትድ ስቴትስ ውስጥ በተለይም በጋዜጠኛ ጀማል ካሾግጂ ግድያን በተመለከተ ከተመሰረተባቸው ክስ ከለላ ለማግኘት ነው ሲሉ ተቺዎች በመናገር ላይ ናቸው ሲል የኤኤፍፒ ዜና ወኪል ዘግቧል። የአልጋ ወራሹ አዲስ ተጨማሪ ማዕረግ የታወጀው የፕሬዝደንት ጆ ባይደንን አስተዳደር አልጋ ወራሹ ያለመከሰስ መብት ይኖራቸው እንደው እየመከረ ባለበት ወቅት ነው። የአልጋ ወራሹ የጠቅላይ ሚኒስትርነት ማዕረግ ከመታወጁ በፊት አንድ የአሜሪካ ፍርድ ቤት ዳኛ ያለመከሰስ መብታቸውን በተመለከተ ከሳሾች የጽሑፍ ጥያቄያቸውን እስከ ዛሬ ሰኞ ድረስ እንዲያቀርቡ ጠይቀው የነበረ ቢሆንም የባይደን አስተዳደር ቢን ሳልማን የያዙትን አዲስ ማዕረግ በመጥቀስ መልስ ለመስጠት የ45 ቀናት ጊዜ እንዲሰጠው መጠየቁን ኤኤፍፒ የፍርድ ቤት ሰነዶች ማየቱን በመጥቀስ ዘግቧል። በዓለም ታላቅ የድፍድፍ ነዳጅ አምራች ሀገር ዲፋክቶ መሪ የሆኑት የ37 ዓመቱ አልጋ ወራሽና ጠቅላይ ሚኒስትር በአሜሪካ በርካታ ክሶች ተከፍቶባቸዋል። ከነዚህም ዋናው በጋዜጠኛ ጀማል ካሾግጂ ላይ በቱርክ ኢስታንቡል በሀገራቸው ኤምባሲ ውስጥ የተፈጸመውን ግድያ የተመለከተው ነው። በዚህም ለጊዜው ከምዕራቡ ዓለም መገለል ግጥማቸው ነበር። በሳውዲ አረቢያ የስልጣን ጫፍ ላይ በመቀመጣቸው ያለመከሰስ መብት ይገባቸዋል ሲሉ ጠበቃቸው ተናግረዋል። የሰብአዊ መብት አቀንቃኞችና የመንግስት ተቺዎች እንደሚሉት ግን አልጋ ወራሹ ጠቅላይ ሚኒስትር መባላቸው ከመከሰስ ነጻ ለመሆንና የህግ ከለላን ለማግኘት የሚደረግ አይን ያወጣ ሙከራ ነው። በመጨረሻም አድማጮች፣ በኢራን የአንዲት ወጣት በፖሊስ እጅ ሳለች መሞትን ተከትሎ በሀገሪቱ የተቀጣጠለው ተቃውሞ የተራ ኢራናውያን ተግባር ሳይሆን የዩናይትድ ስቴትስ እና የእስራኤል እቅድ ነው ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ሁለቱን አገሮች ወንጅለዋል። ሶስተኛ ሳምንቱን የያዘው ተቃውሞ ከጸጥታ ኃይሎች ብርቱ መልስ ገጥሞታል። መንግስት 14 ሞተው 1500 የሚሆኑት በቁጥጥር ስር እንደዋሉ ሲገልጽ፣ የመብት ተሟጋቾች ግን ቢያንስ 130 መሞታቸውንና በሺዎች የሚቆጠሩ እንደተያዙ ይገልጻሉ ሲል አሶሲየትድ ፕሬስ ዘግቧል። የ22 ዓመቷ ወጣት ማሻ አሚኒ መሞት አሳዛኝ ክስተት ነው ያሉት ካሚኒ በሁኔታው ልባቸው እንደተሰበረ ተናግረዋል። የኢራን የሥነ ምግባር አስከባሪ ፖሊስ አለባበስሽ ሥርዓትን የተከተለ አይደለም በሚል በቁጥጥር ስር ከዋላት በኋላ ራሷን በመሳቷ ወደ ሆስፒታል ተወስዳ ነበር። ከሦስት ቀናት በኋላም ሕይወቷ ሊያልፍ ችሏል። መንግሥት ወጣቷ በልብ ድካም እንደሞተች ይናገራል። ወላጆቿ ግን ያንን ውድቅ በማድረግ ማሻ ምንም አይነት የልብ ችግር እንደሌለባት ተናግረው በተፈጸመባት ድብደባ እንደሞተች ይገልጻሉ። ለዚህም ኃላፊነት እንዲወሰድ ይጠይቃሉ። ኢራን በተቃዋሚዎች ላይ የምታደርገውን የኃይል ምላሽ በማውገዝ በበርካታ ሀገራት በሺህ የሚቆጠሩ ሰዎች ትናንት እሁድ ሰላማዊ ሰልፍ አድርገዋል። ማሻ አሁን በሕይወት የሌለችው ጨካኙ ሥርዓት ሕይወቷን ስለነጠቀ ነው። ይህም የሆነው የምትለብሰውንና የማትለብሰውን ልብስ የመምረጥ ውሳኔን የራሷ በማድረጓ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጉዳዩ ላይ በሰጡት አስተያየት ተናግረዋል። አድማጮች፣ የምሽቱ ዜና በዚሁ ተጠናቋል። እስከ ምሽቱ 4 ሰዓት እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለሰዓቱ ያለም ዜናዎች አመሰግናለሁ። ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ መስከረም 23 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪያችን ግርማ ደገፋ ነው። የዕለቱ ዋና አዘጋጅ ቆንጅት ታየ፣ የዌብና ማኅበራዊ መገናኛ አቀናባሪያችን አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ ቀጥታ የስቱዲዮ አቀናባሪያችን ራብ ማክሊን ነው። ወደ ዕለቱ አቢር እስከ ማለፋችን ያስቀድሙ ታዲያ ቆየት ብለው ከሚሰሙት ድምፆች አንዱን ለቅምሻ እንበል።
ምንም ችግር የለብሽም ደህና ነሽ ነው የሚለኝ እና ደህና ከሆንኩ ለምን አልሄድም፣ ደህና ካልሆንኩ ለምን ሐኪሞች ያውቁት ነው የሚል ከባድ ጭንቀት ነበረ። በዛው ላይ ደግሞ ጎረቤቶች የሚያውቁ ሰዎች መተት እኮ ነው ምናምን እኮ ነው ስለ እና ሐኪም ቤት አትሄጂ ሐኪም ቤት መተት አያድነው ምናምን ስለሚል በጣም ግራ ተጋብቼ ነበረ።
ወይዘሮ ክብራ ከበደ ናቸው። ፓርኪንሰንስ የተባለ የህመም አይነት ታማሚ ናቸው። በተጨማሪም ይህን እንቅስቃሴና ንግግርን ጨምሮ መሰረታዊ የሰውነት እንቅስቃሴዎችን የሚያውክ እጅግ ለበረታ ህመም የሚዳርግ የሌሎች የተጋለጡበትን ሁኔታ የሚረዳ የበጎ አድራጎት ተቋምም ይመራሉ። በዛሬው የጤና ፕሮግራማችን እንግዳችን ናቸው። በሁለተኛው አጋማሽ ይመለሳሉ። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕስ። ህወሓት ኃይሎቹን ከአማራ ክልል ሰሜን ወሎ ማስወጣቱን ተናገረ። የህወሓት ቃል አቀባይ አቶ ጌታቸው ረዳ ሰራዊታቸው በሌሎች ቦታዎች ያሉትን ስጋቶች በተሻለ መንገድ ለመቋቋም ወደ ሌላ ቦታ እየተዛወረ ነው ብለዋል። የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለ አካልም ባወጣው መግለጫ በገዛ ፈቃዳችን በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ለውጥ አድርገናል ብለዋል። ለዚህ የህወሓት መግለጫ ከኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ የለም። ይሁን እንጂ ህወሓት በሰሜን ወሎ ዞን ቆቦና አካባቢ የሚያካሄደውን ጥቃት በመከላከያ ሰራዊትና በአካባቢው ህዝብ ጠንካራ ምላሽ ባለው ሳቢያ ባሰበው ልክ አልሄደለትም ሲል መንግስት ከዚህ ቀደም መግለጡ ይታወሳል። ለአሜሪካ ድምፅ አስተያየታቸውን የሰጡ የቆቦ ከተማና የአካባቢው ነዋሪዎች ህወሓት ከአካባቢው ለቆ መውጣቱን ተናግረው፣ አንዲት አስተያየት ሰጪ ደግሞ አሁንም በቅርብ ርቀት ውጊያ እየተካሄደ ነው ብለዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ስለ ጦርነቱ በሰላማዊ መፍትሄ ለማፈላለግ የምታደርገው ጥረት በመቀጠል የአፍሪካ ቀንድ ልዑካን ከዛሬ ጀምሮ በድጋሚ ወደ ቀጠናው እንዲሁም ወደ ደቡብ አፍሪካ እንደምትልክ አስታውቃለች። ልዩ ልዑኩ ሐመር ከዛሬ መስከረም 23 አንስቶ ለ15 ቀናት ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመልክቷል። ኬኔዲ አባተ ሁሉንም ይዟል።
የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለ አካል ባወጣው መግለጫ ወቅታዊ ሁኔታዎችን ከግምት በማስገባት በትብብር ለሚፈጸምብን ወረራ አስተማማኝ ምላሽ ለመስጠት ስልታዊ የቦታ ለውጦችን ማድረግ ተገቢ ሆኖ አግኝተናል ብሏል። በዚህም መሰረት በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ለውጦችን አድርገናል ሲልም አክሏል። ህወሓት ትናንት መስከረም 22 ባወጣው በዚህ መግለጫው የትግራይ ኃይሎች ባለፉት 3 ቀናት ይህን ውሳኔ ሲተገብሩት ነበር ያለ ሲሆን ውሳኔው በውጊያ ግንባር በተፈጠረ ለውጥ ሳይሆን በራሳችን ተነሳሽነት የሚተገበር ነው በማለትም አብራርቷል። በመቀጠልም በዚህ ግንባር ቀጣይ የማጥቃት ሙከራ የሚደረግ ከሆነ በማንኛውም ጊዜና በየትኛው ማቅጣጫ ተመልሰን ልንገባ እንችላለን ብሏል። ለዚህ የህወሓት መግለጫ ከኢትዮጵያ መንግስት በኩል እስካሁን በቀጥታ የተሰጠ ምላሽ የለም። ለአሜሪካ ድምጽ አስተያየታቸውን የሰጡ በሰሜን ወሎ ዞን በጦርነት ቀጣናዎች የሚኖሩ ግለሰቦች የህወሓት ኃይሎች ከአካባቢው እንደወጡ ተናግረዋል። ያነጋገርናቸው ግለሰቦች የተለያዩ አስተያየቶችን የሰጡን ሲሆን አንድ የቆቦ ከተማ ነዋሪ በትናንትናው ዕለት በጎብዬ አካባቢ ከፍተኛ ጦርነት እንደነበረ ተናግረው የህወሓት ኃይሎች ጎብዬን ጨምሮ ከቆቦና አካባቢው ወጥተዋል ብለዋል።
ሌሊቱ ወጥተው እነሱ ያው ሰው አላመነም ነበር። ከነጋ ፋኖ ሲገቡ ብቻ ነው ያመነው ሰው። ያው በነበረውም ጦርነት ትናንትና በኋላው ትናንትና ጎብዬ ላይ ከባድ ጦርነት ነበረ። ከዛ ያው ወጥተዋል።
ሌላ አስተያየት ሰጭ ደግሞ የህወሓት ኃይሎች ከቆቦ አካባቢ ቢወጡም በቅርብ ርቀት ግን ጦርነት መቀጠሉን ተናግረዋል።
አሁንም እኛ ቆቦ በገባንበት ሰዓት ጮቤ በር አካባቢ በሚባለው ቦታ ዋጃ ጥሙ ጋር ጦርነት ነበር። እኔ እንግዲህ ጆሮ የሰማውን አይን ያየውን ነው መናገር የምችለው። አሁን ያለ ውጊያ ከሆነ እዛ ጋር ለምን ሬሳ ኖረ? ለምን ንብረቶች ወደሙ? ዛሬም አለ ጭንገር ላይ ኃይለኛ ጦርነት ነው ያለው። እኛ ቆቦ ሆነን ማለት ነው 7 ኪሎ ሜትር ምናምን አካባቢ ነው እንግዲህ ከቆቦ።
የጦርነት ቀጣና በሆኑት የሰሜን ወሎ ዞን አካባቢዎች የስልክ ኔትወርክ እጅግ ደካማ በመሆኑ ምክንያት ከስፍራው ተጨማሪ አስተያየት ሰጪዎችን ማግኘት ባንችልም ጦርነቱን በመሸሽ ከአራዱና ከጎብዬ አካባቢዎች ተፈናቅለው በወልዲያ እንደሚገኙ የነገሩን አስተያየት ሰጪዎች የህዋት ኃይሎች ከነዚህ አካባቢዎች መውጣታቸውን ተራራማ አካባቢ በመሄድ ስልክ ደወሉልን ካሉ ቤተሰቦቻቸው ማረጋገጣቸውን ይገልጻሉ።
የመጣሁት አራዱም 08 ይባላል። ከአራዱም ወደዛ ሆርማት ነው ቤቴ። ያው አንዳንድ መረጃ እንግዲህ አይጠፋም እየደወሉልን ነው። ከአራዱም ደውለውልናል። ማታ ከምሽቱ 6 ሰዓት አካባቢ አውቃቸውን መሳቸውን ሁሉ ነገር እየጫኑ ወጡ። ዛሬ ያገኘነው ነው ደወሉልን። ከዞ ብሎ ያለ ሁሉ ወጡ ምናምን እያሉ እየደወሉልን ነው። እንግዲህ ከወደዛ ተደሰር ለማንኛውም ያው ጠራ ጉዳይ ይኖራል እያለ ያው ሰራዊቱ ወብዬን አልፎ ሰሮቢ ስጋል
አሁን እንደው ሰላም ነው ይላሉ። እየሄዱ ነው እየተባለ ነው። አሁን እየሄዱ ነው ምናምን አሉ። ጎብዬ ሙሉ በሙሉ ተለቋል አሉ።
የሰሜን ኢትዮጵያው ጦርነት ነሐሴ 18 2014 ዓ.ም ዳግም ባገረሸበት ሰሞን ፌዴራል መንግስት በሰጠው መግለጫ በሰሜን ወሎ ዞን የህወሓትን ጥቃት በብቃት እየተከላከልኩ ነው ማለቱ ይታወሳል። በምስራቅ አማራ በኩል በቆቦና አካባቢው ህወሓት ጀምሮታል ያለው ወረራ በመከላከያ ሰራዊትና በአካባቢው ማህበረሰቦች የተቀናጀ ምላሽ ምክንያት ቡድኑ ባሰበው መንገድ አልሄደም ሲልም መንግስት በመግለጫው አስታውቋል። ጥቃት በመፈጸም ጦርነቱን ዳግም የቀሰቀሰው ፌዴራል መንግስት ነው ያለው ህወሓት ከዚህ ቀደም በነበረው ጦርነትም ለሰላም እድል ለመስጠት በሚል ተዋጊዎችን በራሴ ፈቃድ ከአማራና ከአፋር ክልሎች አስወጥቻለሁ ቢልም መንግስት ግን ህወሓት ጦሩን ያስወጣው ተሸንፎ ነው ማለቱ የሚታወስ ነው። የአፋር ሰብአዊ መብቶች ድርጅት ፕሬዝዳንት መሆናቸውን የነገሩን ገአስ መሐመድ ከቤልጅየም ብራሰልስ በሰጡን አስተያየት ደግሞ በአፋር ክልልም አንዳንድ አካባቢዎች ጦርነት እየተካሄደ ይገኛል ብለዋል።
ያን ወረዳንና እንዲሁም ደግሞ ወክልህጊ ተብሎ የሚጠራ አካባቢውን እዛ ቦታ ላይ ያሉ ላለፉት 4 ቀናቶች ጦርነቶች ሲደረጉባቸው ነበር። እስካሁንም በፎክሻ በኩል የተወሰኑ ቦታዎችን በእነሱ ቁጥጥር ስር የሚገኙ ቦታዎች አሉ። እንደው ለሰላም የሚፈለግ ቢሆን ኖሮ እነዚህን ሁሉ ቦታዎች መልቀቅ አለባቸው። በሌላ በኩል ደግሞ በበረሃሌ በኩል አሰዳ ተብሎ በሚጠራ አካባቢ፣ ቡሮ ተብሎ በሚጠራ አካባቢ ላይ ከፍተኛ የሆነ ጦርነት እያከናወኑ እንዳለ ነው የምንሰማው። ስለዚህ በሰው ላይ የደረሰ ያለው ጉዳት በጣም የሚያሳዝን ነው። ሴቶች፣ ህጻናቶች የጉዳቱ ሰለባ ሆኗል።
ህወሓት በትናንቱ መግለጫው በአፋር ክልል በኩል ስላለው የጦርነት ሁኔታ ያለው ነገር የለም። ሆኖም የህወሓት ቃል አቀባይ አቶ ጌታቸው ረዳ ከጥቂት ቀናት በፊት በትዊተር ገጻቸው ባሰፈሩት ጽሁፍ ኤርትራ የትግራይን ክልል ለመውጋት በአፋር ክልል በበረሃሌ በኩል 5 ክፍለ ጦር አሰልፋለች ያሉ ሲሆን በዚህ አቅጣጫ ተሰልፏል ያሉትን የኤርትራ ጦር የህወሓት ኃይሎች በተሳካ ሁኔታ አምክነዋል ብለዋል። ይህን የአቶ ጌታቸውን ክስ በተመለከተ ከኤርትራም ይሁን ከኢትዮጵያ መንግስት በኩል የተሰጠ ምላሽ ግን የለም። በግጭቱ ውስጥ ያሉ ሁሉም ወገኖች ወታደራዊ እንቅስቃሴዎችን እንዲያቆሙ ዩናይትድ ስቴትስን ጨምሮ የተለያዩ አካላት ተደጋጋሚ ጥሪ ማቅረባቸው ይታወቃል። ዩናይትድ ስቴትስ ለግጭቱ ሰላማዊ መፍትሄ ለማምጣትና በአፍሪካ ህብረት የሚደረገውን ዲፕሎማሲያዊ ጥረት ለመደገፍ በአፍሪካ ቀንድ ከፍተኛ ልዑኳ በኩል የተለያዩ ተግባራትን ብታከናውንም እስካሁን ለግጭቱ እልባት ማምጣት አልተቻለም። ለዚህ ደግሞ ምክንያቱ በሁለቱ ተፋላሚ ወገኖች መካከል መተማመን አለመኖሩ ነው ሲሉ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር በቅርቡ ተናግረዋል። ለግጭቱ ሰላማዊ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ.ም ጀምሮ ለ11 ቀናት በአፍሪካ ቀንድ ቆይታ ያደረጉት ማይክ ሀመር ለዚሁ ጉዳይ በድጋሚ ከዛሬ ጀምሮ ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ልዩ ልዑኩ ሀመር ከዛሬ መስከረም 23 ጀምሮ እስከ ጥቅምት 8 ለ15 ቀናት በሶስቱ ሀገራት የሚያደርጉት ጉብኝት በሰሜን ኢትዮጵያ ያለው ጦርነት በአስቸኳይ እንዲቆምና በአፍሪካ ህብረት የሚመራ የሰላም ድርድር እንዲጀመር ዩናይትድ ስቴትስ የምታደርገው ድጋፍ አካል ነው ብሏል መስሪያ ቤቱ በመግለጫው። በናይሮቢ፣ በፕሪቶሪያና በአዲስ አበባ ከየሀገራቱ መንግስታት ባለስልጣናትና ከዓለም አቀፍ ድርጅቶች ተወካዮች እንዲሁም በሰብአዊ አገልግሎት ላይ ከተሰማሩ አካላት ጋር የአፍሪካ ህብረት የሰላም ሂደትን መደገፍ በሚቻልበት ጉዳይና ተያያዥ የሰላም ጥረቶች ዙሪያ እንደሚወያዩም ተገልጿል። ለሰሜን ኢትዮጵያው ጦርነት ሰላማዊ መፍትሄ ከማፈላለግ በተጨማሪ በህዳሴ ግድብ ዙሪያ ያለው ውዝግብ በአፍሪካ ህብረት ጥላ ስር እልባት እንዲያገኝ የሚደረገውን ጥረት መደገፍ በሚቻልበት ጉዳይ ላይም ማይክ ሀመር ከሚመለከታቸው ጋር ይመክራሉ ብሏል የውጭ ጉዳይ ሚኒስቴር በመግለጫው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች፣ ወደ መጽሔቱ ዝርዝሮች እንዘልቃለን። ፖሊስ በተለያዩ ወንጀሎች ጠርጥሬያቸዋለሁ ያላቸው አቶ ዘመነ ካሴ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርበዋል። ጥበቃቸው አቶ በሙሉ ታደሰ ለአሜሪካ ድምፅ በሰጡት አስተያየት ፖሊስ ከባንክና ከብሔራዊ መረጃ ደህንነት አገልግሎት ተጨማሪ መረጃ ያስፈልገኛል ሲል የ14 ቀን ጊዜ ቢጠይቅም ፍርድ ቤቱ ግን የሰጠው የ7 ቀን ቀጠሮ መሆኑን ገልጠዋል። መስከረም 11 በቁጥጥር ስር መዋላቸው የተገለጸው አቶ ዘመነ ካሴ ለመጀመሪያ ጊዜ ፍርድ ቤት የቀረቡት ከ10 ቀናት በፊት ነበር። አስቴር ምስጋናው ተከታዩን አድርሳናለች።
ፍርድ ቤት በአቶ ዘመነ ካሴ ላይ ተጨማሪ ምርመራ ለማካሄድ ከተጠየቀው የ14 ቀናት ጊዜ 7ቱን የፈቀደው። ጠበቃቸው በሙሉ ታደሰ ለአሜሪካ ድምፅ እንዳብራሩት ፖሊስ አቶ ዘመነን በተለያዩ ወንጀሎች እንደጠረጠራቸው ለፍርድ ቤት አስረድቷል። የታጠቁ ቡድኖችን በህቡ በማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ ፖሊስ አቶ ዘመነ ተጠረጠሩባቸው ያሏቸው ወንጀሎች ለፍርድ ቤት መዘርዘሩን አቶ በሙሉ ጠቅሰዋል።
ፖሊስ ጠርጥሬው አለው የሚለው በአጠቃላይ ለዛሬም የጊዜ ቀጠሮ መጠየቂያ አድርጎ ካቀረበው ላይ መመልከት እንደምንችለው የህገ መንግስት ስልጣን ተግባራዊነት ማሰናከል፣ ህቡ የሆኑ ማህበሮች ወይም መሳሪያ የታጠቁ ቡድኖች ማደራጀት፣ ወንጀል እንዲፈጸም በአደባባይ በመቀስቀስ በመንግስት ላይ እንዲነሳ ማድረግ፣ የተንኮል ድርጊቶች፣ ኬላዎችን አቋቁሟል በሚል ነው ፍርድ ቤት የጊዜ ቀጠሮውን እንዲሰጠው የጠየቀ።
አቶ ዘመነ ካሴ መቀመጫውን በጎረቤት ኤርትራ አድርጎ በቀድሞው የኢትዮጵያ መንግስት ላይ የትጥቅ ትግል ያካሄደው የአርበኞች ግንቦት 7 ንቅናቄ አባል ሆነው ቆይተዋል። እሳቸውና ሌሎች አጋሮቻቸው ወደ ኢትዮጵያ የተመለሱትም በ2010 የተከሰተውን የመንግስት ለውጥ ተከትሎ ነው። የአማራ ክልል ፖሊስ ከ2 ሳምንታት በፊት በሰጠው መግለጫ አቶ ዘመነ ካሴ መስከረም 11 በቁጥጥር ስር መዋላቸውን ከመግለጽ ውጭ አላብራራም። በዛሬው የፍርድ ቤት ውሎ ፖሊስ ምርመራዬን አልጨረስኩም በማለት ተጨማሪ የ14 ቀን የጊዜ ቀጠሮ እንዲሰጠው መጠየቁን ጠበቃ በሙሉ ታደሰ ከችሎቱ በኋላ ለአሜሪካ ድምጽ ተናግረዋል።
ፖሊስ ለምርመራ የላኳቸው ሰዎች አሉ። እነሱም ምርመራ እያጣሩ ነው። ሌላም ከተቋማት ከብሔራዊ ደህንነት ማስረጃዎችን አመጣለሁ፣ ከባንኮች ማስረጃዎችን አመጣለሁ በሚል አቅርቧል። ከእነዚህ ማስረጃዎች ተነስቼ ተጨማሪ ቃል ይቀበላለሁ በሚል ነው ጊዜ አስፈልጎኛል እና 14 ቀን ጊዜ ሊሰጠኝ ይገባል በሚል ያቀረበው። እኛ ደግሞ የጊዜ ቀጠሮ ሊሰጥ አይገባም የምንልባቸውን ምክንያቶች አቅርበናል። ለእነዚህ ምክንያቶች መካከል ምርመራው የሰነድ ማስረጃዎች ይመጣሉ የተባሉ ከመንግስት ተቋም ስለሆነ ተጠርጣሪዎች በዋስ ቢወጡ እነዚህን የሰነድ ማስረጃዎች ሊያጠፉ የሚችሉ አይደለም። የሰው ምስክሮችንም በተሰጠው የአስር ቀን ጊዜ ውስጥ ማጠናቀቅ ይችል ነበር። ስለዚህ የተጠየቀው የጊዜ ቀጠሮ ሊሰጥ አይገባም በሚል ክርክር ተደርጎበት ፍርድ ቤቱ የግራ ቀኛችን ክርክር ሰምቶ ፍርድ ቤቱ አስፈላጊ ነው ያለውን የ7 ቀን የጊዜ ቀጠሮ ሰጥቷል።
ግራ ቀኙን ያደመጠው የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ፖሊስ ከተጠየቀው የ14 ቀናት ተጨማሪ የምርመራ ጊዜ 7 ቀናት በመፍቀድ ፖሊስ መረጃውን አጠናክሮ እንዲመጣ ለጥቅምት 1 ቀን ትዕዛዝ ሰጥቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች፣ ተከታዩ ርዕስ ደግሞ የ2014 ዓመተ ምህረት የ12ኛ ክፍል መልቀቂያ ብሔራዊ ፈተና የፊታችን ሰኞ መስከረም 30/2015 ዓመተ ምህረት ለመጀመሪያ ጊዜ በዩኒቨርሲቲ ቅጥር ግቢ ውስጥ እንደሚሰጥ ትምህርት ሚኒስቴር አስታወቀ። የመልቀቂያ ፈተናው ለመጀመሪያ ጊዜ ከትምህርት ቤቶች ውጪ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ የተፈለገው የፈተና ስርዓቱን ደህንነት ለመጠበቅ እንደሆነ የሚኒስቴር መስሪያ ቤቱ በሰጠው መግለጫ አመልክቷል። ይህን ለማድረግ ትምህርት ሚኒስቴር ተጨማሪ የ1 ቢሊዮን ብር ያህል እንደሚያወጣም ተገልጧል። ዘንድሮ ፈተና የሚወስዱት ተማሪዎች ብዛት 976,000 ሲሆን በአገሪቱ ውስጥ ባሉ አለመረጋጋት ሳቢያ ከትግራይ ውጪ ካሉ ክልሎች 56,000 ተማሪዎች ለፈተና እንደማይቀመጡም ተገልጧል። ገብረ ሚካኤል ገብረ መድህን ከአዲስ አበባ ተከታዩን አድርሰናል።
እስከ ዛሬ ድረስ በትምህርት ቤቶች ሲሰጥ የቆየው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ዘንድሮ ለመጀመሪያ ጊዜ በዩኒቨርሲቲዎች እንዲሰጥ የተወሰነው በሁለት ምክንያቶች መሆኑን ለጋዜጠኞች የተነበበው መግለጫ አመልክቷል።
አንደኛ፣ የፈተና አሰጣጥ ሂደቱ ከስርቆትና ከኩረጃ ነጻ ሆኖ ተማሪዎች ውጤት የሚገኘው በማጥናትና በመስራት ብቻ መሆኑን አምነው እንዲዘጋጁና ሁለተኛ ደግሞ ከሐሰተኛ የፈተና መልስ አሰራጮች ተጠብቀው እንዲፈተኑ በማድረግ የፈተና ስርዓቱ ተአማኒነት እንዲያድግ ለማድረግ ነው።
እስካሁን በተሰሩት የቅድመ ዝግጅት ስራዎች የተፈታኞችና የፈተና አስተዳደር አስፈጻሚዎች ምልመላ፣ መረጣ፣ ምደባና ስምሪት እንደተከናወነ የተገለጸ ሲሆን ፈተናው ከፊታችን መስከረም 30 ጀምሮ በሁለት ዙር እንደሚሰጥ በመግለጫው ተጠቅሷል።
የ2014 ዓ.ም ተመረጥ ተፈታኞች ቁጥር ከዩኒቨርሲቲዎች የማስተናገድ አቅም በላይ በመሆኑ ፈተናው በሁለት ዙር ይሰጣል። አንደኛ ዙር የማህበራዊ ወይም ሶሻል ሳይንስ ተማሪዎች የሚፈተኑ ሲሆን ከመስከረም 30 እስከ ጥቅምት 2 ቀን 2015 ዓ.ም ድረስ ፈተናውን ይወስዳሉ። በሁለተኛ ዙር የተፈጥሮ ወይም ናቹራል ሳይንስ ተማሪዎች የሚፈተኑ ሲሆን ከጥቅምት 8 እስከ 11 ድረስ ፈተናውን ይወስዳሉ። ፈተና የወሰዱ ተማሪዎች ጥቅምት 12 እና 13 ወደ የመጡበት አካባቢ ይመለሳሉ።
የ2014 ዓመተ ምህረት ብሔራዊ የመልቀቂያ ፈተናን የሚወስዱት 976,000 ተማሪዎች መሆናቸውን በመግለጫው ላይ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። በአሁኑ ጊዜ በሀገሪቱ ውስጥ ባለው አለመረጋጋት ምክንያት ከትግራይ ውጪ ባሉ ክልሎች የሚገኙ 56,000 ተማሪዎች ለፈተና እንደማይቀመጡ ሚኒስትሩ ገልጿል።
በአጠቃላይ መውሰድ ከነበረባቸው ምን ያህል አልወሰዱም ኦር አይወስዱም በዚህ ዓመት የተባለው ኢሴንሻሊ ጥያቄው ትግራይ ያሉ ተማሪዎች በጦርነት ላይ ያሉና ምን ያህል ተማሪ እንኳን እንደሆነ የማይታወቅ ሁኔታ ያለንበት ካልሆነ በቀር ሌላ ቀሪው ኢትዮጵያ ውስጥ ያሉት ተማሪዎች በሙሉ ኢፍኖት በአንደኛው በሁለተኛው ዙር ይፈተናሉ። 56,000 አካባቢ ተማሪዎች ተለይተዋል። ይሄን ፈተና ስናዘጋጅ ሁለተኛም ፈተና የተዘጋጃል። በልዩ ሁኔታ ፈተና የሚወስዱ ውጭ ሀገር የሚገኙ የኮሚኒቲ ትምህርት ቤቶች በእስር ላይ የሚገኙ ፈተና የሚወስዱ ተማሪዎች እነኚህን ተማሪዎችና ድንገትም እንዲህ በጸጥታ በሚነሳ ምክንያት መውሰድ የማይችሉ ተማሪዎች ካሉ በሚል ሁለተኛ ፈተና የተዘጋጃል። ያ ፈተና ከአንድ ወር ባልበለጠ ጊዜ ውስጥ ተመልሶ ይሰጣል። ያንን ሁለተኛውን ፈተና ይወስዳሉ እነኚህ በጸጥታ ምክንያት አሁን የማይወስዱት እና ቅድም ያልኳችሁ ሁለት የውጭ ሀገር ኮሚኒቲ ትምህርት ቤቶች እና በመንግስት ጥበቃ ላይ ያሉ እሱን በምንሰጥበት ጊዜ ያንን ይወስዳሉ። ለዛ ዝግጅት ኦልሬዲ ተጀምሯል።
ለፈተና ስርዓቱ ደህንነት ሲባል ፈተናው በዩኒቨርሲቲዎች እንዲሰጥ በመወሰኑ ትምህርት ሚኒስቴር 1 ቢሊዮን ብር ያህል ተጨማሪ ወጪ ማውጣቱንም ፕሮፌሰር ብርሃኑ ጠቅሰዋል።
ጦርነት ሁኔታ ላይ ነው ያለነው። ያ አገሪቱ የፊስካል እንትን ላይ ያመጣውን ጫና ይታወቃል። ከዛ አንጻር በተቻለ መጠን የመንግስትን ወጪ በማይጎዳ መልክ በጥንቃቄ ለመስራት ሞክረናል። ወጪው 1 ቢሊዮን አካባቢ ተጨማሪ ቢደርስ ነው የሚደርስም ያን ያህልም የሚደርስ አይመስለኝም ተጨማሪ ወጪ።
ፈተናው እንዳይሰረቅም ከዝግጅት ጀምሮ እስከ መፈተኛ ቦታዎች ድረስ ከፍተኛ ጥንቃቄ ተደርጓል ሲሉም ሚኒስትሩ አብራርተዋል።
ከዚህ በፊት የነበሩ ክፍተቶች ፈተናዎች መውጣት ምክንያት ዋና ናቸው እንኳን ባይባል ክፍተቶች ያሉትን መቀዳዳዎች በሙሉ ለመሸፈን ከፍተኛ ጥንቃቄ ተደርጓል። ገና ከፈተና መውጣቱ ጀምሮ ፈተናውን የሚያዘጋጁትም ሰዎች ከመመልመል ከዩኒቨርሲቲዎች ከመመልመል ጀምሮ ፈተናውን ሲያዘጋጁ የሚጠቀሙባቸውን ኮምፒውተሮች ምን ከመለየት ጭምር እና ፈተናዎቹን ከአንድ ቦታ ሳይወጡ አንድ ቦታ ሆኖ ብቻ እንዲዘጋጅና ከዛ በኋላ ያ ፈተና የተዘጋጅባቸውን ማቴሪያሎች እዛው ትተው ተፈትሸው የሚወጡበትን ሁኔታ ጀምሮ ከዛ ፈተናው ፕሪንት የሚደረግበትን በኢንሳ በፌዴራል ፖሊስ እና በራሱ በፈተናዎች ድርጅት ትብብር በከፍተኛ ጥንቃቄና ጥበቃ የተደረገ ቅድም እንዳልነው ኮዶቹን ሁሉ ጨምሮ የማተም ሂደቱን በተወሰነ ደረጃ በማሻሻል ኮዶቹን ጨምሮ የታተመበት ሁኔታ ነው። እዛ ጋር ቀዳዳውን በፊት ከነበረው የበለጠ ለመሸፈን ተሞክሯል።
በፈተናው ወቅት የፈተና ደንብን የጣሰና የተከለከሉ ነገሮችን ይዞ የተገኘ ማንኛውም ተፈታኝ ተማሪ ያለምንም ቅድመ ሁኔታ ከፈተና እንደሚሰናበት በዛሬው መግለጫ ይፋ ተደርጓል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ የኢሬቻ በዓል ዝግጅት የተመለከተ ዘገባ ደግሞ ወደ ቢሾፍቱ ይሆናል የምናቀናው። የኢሬቻ በዓል ትላንት እሁድ በቢሾፍቱ ከተማ ተከብሮ ውሏል። ከዋናው ፍጥነት መንገድ ወደ ከተማው የሚወስዱ አውራ ጎዳናዎች ለሕዝብ ተሽከርካሪዎች ዝግ መደረጋቸው አንገላቶናል ሲሉ ከአዲስ አበባ በቀጥታ የመጡ አንዳንድ ተሳታፊዎች የነገሩትን ጠቅሶ ገልሞ ዳዊት ተከታዩን አድርሶናል።
ኢሬቻ ሆራ አርሰዲ በትልቅነቱ የሚታወቅ የኢሬቻ በዓል ነው። ትላንት በምስራቅ ሸዋ ቢሾፍቱ ከተማ ሲከበርም በርካቶች በስነ ስርዓቱ ላይ ተሳትፈዋል። ጠዋት ላይ ሀደ ሲንቄና አባገዳዎች ወደ ሆራ አርሰዲ አቅነተው ስነ ስርዓቱን ልክ እንደ በፊቱ አካሂደዋል። ቁጥራቸው በርካታ የሚሆኑ ሰዎችም በተለይ የአዲስ አበባውን ሆራ ፍንፍኔን አጠናቀው ነው ወደ ቢሾፍቱ ያመሩት። ሰለሞንና ስድስት ጓደኞቹን በዚህ በዓል ላይ ነበር ያገኘዋቸው።
እኔ ሰለሞን እባላለሁ። የመጣ ነው ከአዲስ አበባ ነው። ጓደኞቼ ሳሙኤል ይባላል፣ ሙልጌታ ይባላል፣ ረቢራ ይባላል፣ አሸናፊ ጃራ። እንግዲህ አንድ ላይ ተሰባስበን እንደ ግሩፕ ነው የመጣ ነው። እንግዲህ እንደ ግሩፕ ኦልሬዲ 6 አመት ሆኖላል አንድ ላይ መምጣት ከጀመርን። እንግዲህ የዘንድሮ በዓል እንደ ባለፈው በዓላቶች ደስ የሚል በዓል ወይም ደግሞ ደስ የሚል የኢሬቻ በዓል ነበር ያሳለፍነው። እንግዲህ ወደ ቢሾፍቱ ከመጣን በኋላ ደግሞ እንግዲህ ያው ማታ እዚህ እየተዝናናን እየጨፈርን ከሰዎች ጋር እየተዋወቅን ያለውን ነገር የሌሎች የወዳጆቻችንን በዓል ሼር እያደረግን ነው አብረን የቆየነው። እንግዲህ ያለው ነገር ጥሩ ነው እስካሁን ባለው ነገር።
አቶ ግርማ ያያለውም ከአዲስ አበባ ነው የመጡት።
በጣም ጥሩ ሁኔታ ነው። ደስ ብሎ ሰው በአንድነት ልብሱን ለብሶ በአገሩ ባህል ደግሞ ደንብ በጣም ስርዓቱን ጠብቆ ሁሉም ነገር አንድ አይነት ልብስ ለብሶ በየአይነቱን ሁሉ ለብሶ የሚመጣው በጣም ደስ ይላል። ውበቱም ዳማሙም ጥሩ ነው። በጣም ከበፊቱ አይገናኝም። በጣም ደስ ይላል። ሰውም ፍቅር አለው። በጣም ደስ ይላል። ሰው ተስማምቶ ነው። ምንም ቅርም ነገር የለም።
አመታዊው የኢሬቻ በዓል የተለያዩ አለባበሶች ጎልቶ የሚታዩበትና ባህላዊ እሴቶች የሚንጸባረቁበት ጭምር ነው። እናም በአለባበሳቸው ለየት ብለው ራሳቸውን የሚገልጹ የአገሪቱን የተለያዩ ባህሎችና ታሪኮች የሚያስተዋውቁ ሰዎችም የበዓሉ ድምቀቶች ነበሩ። ተመሳሳይ የባህል አልባሳት ለብሰው የተገኙት ወጣት ሼቱ ገዳ ቱፋና ጓደኞቹም ከአዳማ ከተማ ነበር የመጡት።
የኢሬቻ በዓል ለኦሮሞ ትልቅ በዓል ነው። በሰላም በፍቅር አብረን አንድነታችን ለማሳየት ሁሌም ተወልደን እስካደንበት ድረስ እስከዛሬ በጋራ በግሩፕ ተመሳሳይ ልብስ አንድ አይነት ልብስ ለብሰን በዓላችን እያከበርን እስከዛሬ መተናል። አሁንም አርብ ከቤታችን ወተን የፍንፍኔን ኢሬቻ አክብረን ዛሬ ወደ ቢሾፍቱ ኢሬቻ መተን እያከበርን ነው።
ትላንት እሁድ በዓሉን በከተማዋ ለመታደም ወደ ቢሾፍቱ ሲገቡ የነበሩት ተሳታፊዎች ከዋና የአዳማ አዲስ አበባ ፍጥነት መንገድ ጀምሮ እስከ ከተማዋ ድረስ በእግራቸው ሲሄዱ ነበር። አዊ ሙሳ ከጓደኞቿ ጋር ነበር ከሻሸመኔ የመጣቸው። እንደዚህ አይነት መንገድ የመዝጋት ውሳኔዎች የበዓሉን ተሳታፊዎች ቁጥር እንዲቀንስ ሊያደርግ ይችላል ስትል ተናገራለች።
በጣም በቃ ተሰቃይተን ነው እዚህ የደረስነው በእግራችን ማለት ነው። የዚህ አሁን ስንመጣ ኩላሊቱ የሚያመው ሰው አለ። ሞር በዓሉ ደስ ምሎት የሚመጣ ሰው አለ እና ደክሞት ተሰላይቶ ይቀራል። አሁን በዚህ ካየ ለሚቀጥለው ዓመት ለመምጣት ይቀራል። ምክንያቱም ይሄ በዓል ማለት ብዙ ሰው የሚጠቀምበት ነው። ብዙ ሰው ይመጣል። ብዙ ሰዎች ባህላቸውን ያሳያሉ። ሁሉም ሰዎች ብሔር ብሔረሰቦች የሚታዩበት በዓል ነው እና ፍተሻው እንዳለ ነው። ፍተሻው ቆንጆ ነው። ለእኛ ደህንነት ነው ግን አሁን ስንመጣ 15 ኪሎ ሜትር ላይ ነው መኪና አቁመን የመጣ ነው ማለት ነው። በእግራችን የመጣ ነው።
ከአዲስ አበባ መጥተው በዓሉን ተካፍለው የተመለሱት አቶ ግርማም ወደ ቢሾፍቱ የሚያስገቡ መንገዶች ለሕዝብ ተሽከርካሪዎች ዝግ መሆን አቅመ ደካሞችን ያላገናዘበ ስለሆነ መስተካከል አለበት ብለዋል።
አሁን ከፍንፍኔ መጥቼ ወደ ሞጆ ነው አካባቢ አቆምኩ። እንትን አየረል ወዲያ ነው አቆምኩ። በቢሾፍቱ ዙራ መንገዱ ተከፍቶበት ቀረብ ብሎ መኪና ቢገባልን ትንሽ እንደኛ አቅም የሌለ ሰዎች አሁን መኪና የሚገባበት መንገድ ወደፊት መንገድ ቢሰራላቸው ጥሩ ነበረ። እሱን አሁንም ይህንን የሚመለከተው መንገዱ ቢነቅልን ጥሩ ነው።
ሌላው ተሳታፊዎች ያነሱት በሆራ አርሰዲ ስላለው የመሰረተ ልማት እጥረት ነው። ወጣት ሰለሞን እንዲሁም አቶ ግርማ ቢሻሻል ስለሚሉት ነገር ሲናገሩ
መሰረተ ልማትም አሁን እዚህ ሲመጣ በጣም ሰው ይቆማል። ይህ በጣም እንደው ደስ ይላል። የግራሩ ስር መቀመጫ ነገር ቢሰራ ሰው አርፎ የሚሄድበት እንደው ንግድ ነገር ቢደረግ አንድ ነገር የሚሸጥበት ነገር ቢኖር ጥሩ ነው። ይህንን አሁን በጣም ያስፈልጋል።
ከትናንትና ዛሬ ለውጦች ይኖራሉ። የህዝቡም ቁጥር ከትናንትና ዛሬ እየጨመረ ነው። የባሉ የሚያከብር የሚታደም ህብረተሰብ ክፍልም እየጨመረ ነው ያለው። ያ ነገር ሲሆን ደግሞ የመንገድ መጨናነቅ፣ የሰው መብዛት በመጣ ቁጥር ትንሽ ክራውድድ እየሆነ ነው ያለው። ዛሬ ትንሽ ሲያሰለቸን የነበረው የፍተሻ ጉዳይ ነው። ለምን ሆነ አንልም፣ ትንሽ እሱ ነው ክራውድድ ሲያደርገን የነበረው እንጂ ሌላው ነገር ጥሩ ነው ባለው ነገር ግን ያው እንደ ግሩፕ እኛ ደስተኞች ነን።
የበዓሉ ተሳታፊዎች በተለይ ኢሬቻ የሰላምና የመተሳሰብ በዓል ነው ካሉ በኋላ ይህን እሴት ማቆየቱ የአገርን ቱሪዝም ለማሳደግ ጉልህ ሚናም እንዳለውም ገልጸዋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ የባህል ቅርሶች መዝገቡ ያሰፈረው የገዳ ስርዓት አካል የሆነው የሆራ አርሰዴ የኢሬቻ በዓል በተከታታይ በከፍተኛ ድምቀት ከሚከበሩት የኢሬቻ በዓላት አንዱ ነው። ለአሜሪካ ድምፅ ገልሞ ዳዊት፣ ምስራቅ ሸዋ ዞን ቢሾፍቱ።
ገልሞን አመሰግናለሁ። አድማጮቻችን፣ በዚሁ በኢሬቻ ጉዳይ ደግሞ ወዲህ ወደ ዋሽንግተን ዲሲ እንመጣለን። በሌላ በኩል የኢሬቻ በዓል ትላንት እሁድ እዚህ ዋሽንግተን ዲሲና በአካባቢው ነዋሪ የሆኑ የኦሮሞ ተወላጆች እንዲሁም ሌሎች ከዩናይት ስቴትስና ከካናዳ የመጡ ከሌሎች የዩናይት ስቴትስ ክፍሎች መሆኑ ነው ከካናዳ የመጡ ተሳታፊዎች ተከብረዋል። የበዓሉ ተሳታፊዎች መሀል ዋሽንግተን በሚገኘው የዩናይት ስቴትሱ ፕሬዚዳንት ሊንከን መታሰቢያ ሐውልት ማዶ ካለው እንዲሁም ሪፍሌክሽን ፑል በሚል መጠሪያ ከሚታወቅ ግዙፍ አንጸባራቂ ገንዳ አቅራቢያ የምስጋና ስነ ስርዓት ማከናወናቸውን ጠቅሳ ባልደረባችን የኦሮምኛ ክፍል ባልደረባችን ቱጂቤ ኩሳ አጠናቅራለች። በትላንትና ሁለት ቀኑ ሙሉ በዋሽንግተንና አካባቢው ዝናም ሲዘንብ ቢውልም ህዝቡ በየአመቱ በሚከበረው በዚህ የኢሬቻ ስነ ስርዓት ላይ ከመሰብሰብና ባህላዊ ዘፈኖችን ከማሰማት ወይም ከመጫወት አልታገደም ብላለች። ከሽማግሌዎች ጸሎት በኋላ ሰዎች ተራ በተራ እርጥብ ሳርና አበባ በደንቡ መሰረት አምጥተው ሐይቁ ውስጥ ነክረው አምላክን ሲያመሰግኑና ለሰላምን በመጸለይ ልባዊ ምኞታቸውን ሲገልጹ ውለዋል ስትል አድርሳናለች። ትጅቤን እናመሰግናለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በቀጥታ ወደ ሁለተኛው አጋማሽ ክፍለ ጊዜ ነው የምንዘልቀው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 2:42 መሆኑን ያመለክታል። ለዚህ ክፍል ቀዳሚው ጤና ነው። የዛሬው የጤና ፕሮግራም እንግዳችን ቀደም ብዬ በመግቢያ ያስተዋወቅኳቸው ወይዘሮ ክብራ ከበደ ናቸው። ፓርኪንሰንስ የተባለ የህመም አይነት ታማሚ ናቸው። ይሁንና እንቅስቃሴና ንግግርን ጨምሮ ሰውነት እንደ ልብ ማዘዝ አዳጋች የሚያደርገው ለበረታ ሁከትም የሚዳርገው ለዚህ ህመም የተዳረጉ ሌሎችን ወይም የተጋለጡ ሌሎች ወገኖችን የሚረዳ የበጎ አድራጎት ድርጅት መስርተው በማገልገል ላይ ይገኛሉ። እንዲህ ያለው የህመም አይነት ሰዎችን ከእንቅስቃሴ የሚያግድና ራስንም በተለየ ሁኔታ ውስጥ እንዲያልፉ የሚያስገድድ ህመም ሳይገታቸው ሌሎችን ለመርዳት በምሳሌነት የሚሰሩትን ስራ ጨምሮ ስለ ህመሙም ሁኔታ ስላለፉበት መንገድ ባልደረባችን ገብረ ሚካኤል ገብረ መድህን አወያይቷቸዋል። እነሆ የመጀመሪያውን ክፍል።
ወይዘሮ ክብራ ከበደ፣ ስለ ራስሽ የተወሰነ ነገር ንገሪን እስኪ።
የተወለድኩት ትግራይ ነው። ትግራይ ዘላንበሳ አካባቢ ጉልማዳ ወረዳ ነው እና ያደጉትም ከወንድሜ ጋራ ደብረ ብርሃን መቀሌ አዲግራት እያልኩ ነው ያደኩት። መጀመሪያ ማሰብ ተፈትኝ የዲፕሎማ ስለነበረ ውጤቴ ዲፕሎማ ደብረ ዘይት ምድኝ 3 ዓመት ጅማ ግብርና ከሰራ በኋላ ወደ አለማያ ገብቼ 3 ዓመት ማ የአለማያን ትምህርት ዲግሪን ጨርሼ መጥቼ 3 ዓመት የልማት ፕሮጀክቶች የሚባል ድርጅት ነበር። አሁን የለም። እዛ 3 ዓመት ከሰራ በኋላ ደነሮ ሄጄ ማስተሬትን ሰርቼ
በዚህ ይሄ ፓርኪንሰን በሚባለው ህመም መያዝሽን ያወቅሽ መቼ ነው?
በ2000 ነው ያወቅሁት። በ2000 በፈረንጆች። ምክንያቱም እዚህ ሰው ቤት ነው ረጣመት ምሉ በጣም በስቃይ ነው ያለው። በስቃይ ባለማወቅ ስቃይ ነው። በመሞት ጉዳት አይደለም። ስላላወቅ መታመም ምን የሚያመኝ ዶክተር አላገኘም። ምን እንደሆንኩት ደህና ነሽ ነው የፈለጉት ምርመራ አድርገው እና በምርመራ ስለማይታወቅ ፈርገንሰን ደም ሽንት ኤክስሬና ተነስቼ ከምንም ችግር የለብሽም ደህና ነሽ ነው የሚለኝ እና ደህና ከሆንኩኝ ለምን አልሄድንም? ደህና ካልሆንኩኝ ለምን ሐኪሞች አያውቁትም የሚል ከባድ ጭንቀት ነበረ። በዛው ላይ ደግሞ ጎረቤቶች የሚያውቁ ሰዎች መተት እኮ ነው ምናምን እኮ ነው ስለ እና ሐኪም ቤታት እጅ ሐኪም ቤት መተት ያለን ምናምን ስለሚል በጣም ግራ ተጋብቼ ነበረ እና በጣም ከባድ 2 ዓመት ነው ያሳለፍኩት። አሜሪካ እጅ ፓርኪንሰን መሆኑ ታወቀ። ሰው እየኖር ነው።
እንደው በዚህ ህመም ከተያዝሽ በኋላ ምልክቶቹ ምን ይመስሉ ነበረ? ሲጀማምርሽ የነበረው ሁኔታ ምን ይመስላል? ምንድን ነው የበሽታው የህመሙ ባህሪ?
የህመሙ ባህሪ አንደኛ መንቀሳቀስ አለመቻል ነው። ሁለተኛ እንትን ባላንስ አለመጠበቅ ነው። ሶስተኛ እንደዚህ የሚያንቀጠቀጥ አለ። እንደውም አንዱ የፓርኪንሰን ህመምተኛ ከሌላ ህመምተኛ ጋር ብዙ አይመሳሰልም። ይህ የራሱን ያለው እና እኔ መጀመሪያ እግሬ ነው ይችን ግራ እግሬ እና ጀመረችን ጠታውን ላይ ይቀሰራል። መንቀሳቀስ ያቅተኝ ነበር። በጣም ነበር የሚያመኝ። ትንሽ ቆይታ ወደዚህ በስድስት ወር ብሎ እግሮቼ መሆን ተያዙ። ከዛ ወደ ላይ እዚህ ጭንቀት እዚህ ጋር መጨማደን ይዛል እና ምላስ መናገር፣ ሁሉ ነገር መጻፍ ምናምን ሁሉ ነገር የማያጠቃ ቦታ የለውም ፓርኪንሰን። አሁን መጻፍ አልችልም። ያው እንደገና መናገርም ችግር አለብኝ።
የፓርኪንሰን ሁማን መርጃ ማዕከል አቋቁመሻል። ሀሳቡ እንዴት መጣ? መቼ ነው ያቋቋምሽው?
ሀሳቡ የመጣልኝ ገና እዚያ አሜሪካ እያለሁ ነው። እውነትም እኔ በጣም ችግር እኔ ተምሬ ያለሁ ብያለሁ። እንግዲህ እስከ ማስሬት ድረሴ ማለት ነገር ማነበ በጣም አንባቢ ነበርኩኝ። ግን ስለ ፓርኪንሰን ይህን በጭራሽ አላውቅም ነበር። እኔ እንኳን እስከ ማስሬት ተምሬ ያላወቁት እነዚህ ችግረኞች ምንም ነገር የሌላቸው ጊዜ ሆነ እውቀቱ የሌላቸው እንዴት አድርገው ይችሉታል ብዬ በጣም እንጨነቅ ነበር እዛ ሆኜ። እነዚህ መጥቼም ብዙ ጊዜ ወስደውብኛል። ለምሰራ አላውቅም በምን እንደምረዳቸው በጣም ብዙ ጊዜ የወሰደብኝ። አንድ 10 ዓመት በኋላ ግን ለምን ቤተሰቦች የገተ ነገር ለምን እንጅለው ነገር አይከፈትም ተባባል። እሺ ብዬ ይህን ድርጅት መሰረት።
አሁን 10 ዓመት ሆነው ማለት ነው? 11 ዓመት። ከ11 ዓመት በፊት ይሄን ድርጅት ስታቋቁሚው ምን አይነት ፈተናዎች ገጠሙሽ? እንዴት ነበር ሁኔታው? በሽታው ብዙ አይታወቅም ኢትዮጵያ ውስጥ። ያጋጠመሽን መሰናክል እንዴት ታስታውሻለሽ?
አዎ ከበር ነበር። መጀመሪያ ትንሽ እንጃዎች እኔን አይሲሲ የሚባል ድርጅት ነበር አማካሪ የጀመርኩት እና እነሱ አመጡልኝ ኤክስፔሪንስ መመዝገብ እንኳን አንቺ ጤነኛ ማችለው አትርከም ያለኝ። መመዝገብ በጣም በፕሮሰስ ይመስል ነው አትርከም። እኔ ግን አስቤበታል። ከዛ ኋላ አይሆን እንደሽም አሉ። እነሱ ዝም ብዬ ጀመርኩ እና በሚደርስብኝ ከባድ ነገር ሁሉ ከዚህ የባሰ ይመጣል ብዬ ነበር ማስቡ እና እንደምን ተወጣሁት። እሱ ደግሞ በጣም ስለሚደክመኝ የሬጅስተር የሚያደርገው ኤጀንሲ ብሎ ስወጣ ሁሉ እያለቀስኩ ነው የምወጣው እና ሰዎች ሁሉ በጣም ስለሚጨነቁ ተሎ ተሎ ነው የሚፈጽሙ። ምክንያቱም በጣም ይደክመኛል። በራሴ ገንዘብ ነው ታክስ ተቆናትር የምሄደው ኮንትራት ዜ ሄደው እና እንትን እንኳን ህጉ ማለት ስነ ስርዓት 2 ቀን የሚፈጭኳን ለሁለተኛ ነው ስባል አላቅሳለሁ። እንዴት ብዬ ሁሉ ሁለተኛ መወጣው እያልኩኝ ያው ግን እሱም አያስቸግሩኝም ነበር። ተመዝግበን 15,000 ብር ነው የነበረችን እንትን አንድ ድርጅት የሰጠን 15,000 ብሯን ቤት ተከራየን በቃ ገዛና ወደ ጀመርን ስራ
አሁን ድርጅቱ ከተከፈተ በኋላ እንዴት ነው ህሙማንን እየረዳ ያለው? የመርጃ ማዕከል አላችሁ ወይስ በየቤት እየሄዳችሁ ነው የምትደርሷቸው?
የምንረዳቸው አብዛኛው ቤት እንሄዳለን። አልጋ የያዙ ህመምተኞች ካሉ ካልሆነ በመንቀሳቀስ የሚችሉ ሰዎች እኛ ቢሮ እየመጡ እና ሆቴል ተከራይተን ስልጠናዎች የምንሰጥ ተከራይተን ነው የምናሰለጥናቸው። እና ቢሮችን በጣም ጠበብን አይተሃታል። ፊዚዮቴራፒ ሰርቪስ መስጠት እንፈልጋለን። አሁን እዚህ ተቀምጠዋል። በየቦታው ነው ፊዚዮቴራፒ፣ ግን በየትኛው ቦታ ስላጣን ብቻ አምስት ሰዎች ከሰባት መቶ አምስት ሰዎች ነው ለጊዜ ለሶስት ወር የሚሰለጥ እሷን እነሱም በትክክል ኢንፌክት ሳይ ውጤት ሳየው ሌሎች ይተካል። ምክንያት ሁሉም ማዳረስ አለበት እና ሴንተር በጣም ችግር አለብን። ሌላው ደግሞ ያለ ሰራተኞች ቢሮ ይበቃል፣ ግን ህመምተኞች መሰብሰብ እንፈልጋለን። አሉ ልጆች ጎረቤት የማያስታማች ዝም ብሎ ይሰጣሉ፣ በተአምር የሚኖሩ ማለት ይቻላል። እነሱ ደግሞ ጸሎት ቤቱ ቤተክርስቲያን በመስቀል ምናምን ይወደቋሉ። እነሱ ሰብስበን ማኖር እንፈልጋለን፣ ግን በቤት ክራይ አይሆንም። ቤት ክራይ ውጣ ሲሉ መቀየር አይቀርም። እንኳን ውጡ ተብለን ስንቀይር እንትመተኝ መለመድ ያቀሳቸዋል አዲሱን እና እሱም ችግር ነው። ብዙ ችግሮች አሉ እና ፋይናንስ ደግሞ ችግር ነው። በአሁኑ ጊዜ የምችል ልጆች ያሏቸው ልጆቻቸው ያዘቻል፣ ግን እንደነዚህ ይሰጣል። በቃ ዝም ብለው መሬት ላይ አንድ ቦታ አንጥፎ የሚቀመጡ ምናምን እነሱ ለምንሆን ከምላት አይቻልም። የፓርክስ አንደኛ እግርህ ወደዛ መሄድ አለበት መስል ሰው ይፈልግ፣ ሁለተኛ ድምፅ አሰምተ ነው መለመን ያለብህ። ግን መለመን እንዳትችል ድምፅ የለህም እግርም የለህም ሰው አይ። ስለዚህ እንደዚህ አይነት ችግረኞች አሉ በየቤቱ በቃ ዝም ብለው በየወይ ጸሎት ቤት ተሮሮ የሚኖሩና እነሱን ሰብሰን ማኖር እንፈልጋለን መጦር እንፈልጋለን።
አሁን ወደ 700 የሚሆኑ ተረጂዎች አሉን ብለሽናል። እና ምንድን ነው እንዴት ነው የምትረዷቸው? ምንድን ነው የምትሰጧቸው?
ለገብረ ሚካኤል ጥያቄ ወይዘሮ ክብራ የሚመልሱትን ጨምሮ ሁለተኛውን በሌላ ጊዜ እናቀርባለን። እንግዳውን ወይዘሮ ክብራንና ገብረ ሚካኤልን አመሰግናለሁ። አድማጮች፣ የምሽቱ መጨረሻ ቅንብር ስፖርት ነው። ትላንት በመስከረም 22 2015 ዓ.ም በተካሄደው የለንደን ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታዎች ድል ቀንቷቸዋል። ዝርዝሩን ለንደን ያለው ዘጋቢያችን አስተዋይ መለሰ፣ ሌሎች ስፖርት ዜናዎችን ደግሞ እንደ ወትሮው ኬኔዲ አባተ ከአዲስ አበባ አጠናቅረዋል፣ እንደሚከተለው ይቀርባል።
በ2022 የለንደን ማራቶን ኢትዮጵያውያን አትሌቶች ከደመናማው የለንደን አየር ስር የድል ብርሃን ፈንጥቀው ውለዋል። ከኮሮና ወረርሽኝ በኋላ ለተከታታይ 3 ዓመታት በሚያዝያ ወር የነበረውን የተለመደ የመወዳደሪያ ጊዜ በመተው ወደ ወርሃ ጥቅምት በተሻገረው የለንደን ማራቶን ኢትዮጵያውያን አትሌቶች በተለይ የሴቶቹ ምድብ የኢትዮጵያን ሰንደቅ ከፍ በማድረግ በአትሌቲክሱ ያላቸውን የበላይነት አረጋግጠውበታል። ከ40,000 በላይ ሰዎች በተሳተፉበት የለንደኑ ማራቶን አስደናቂ ብቃቷን ያሳየችውና የውድድሩ ድምቀት የሆነችው ኢትዮጵያዊቷ የዓለም ዘርፍ የኋላው ውድድሩን ለመጨረስ 10 ኪሎ ሜትር ያህል ርቀት ሲቀራት ከመኪና ፍጥነት መቀነሻ ጋር ተጋጭታ በመውደቋ ከመሪዎቹ ቢያንስ በ25 ሜትር ልዩነት ወደ ኋላ ቀርታ የነበረ ቢሆንም ህመሟንና ድንጋጤዋን አሸንፋ የመሪነት ሜዳሊያዋን ማጥለቅ ችላለች። የ23 ዓመቷ አትሌት የዓለም ዘርፍ በለንደን ማራቶን ታሪክ ውድድሩን ያሸነፈች የመጀመሪያዋ በዕድሜ ትንሹ አትሌት ስትሆን 42 ኪሎ ሜትሩን ርቀት በ2 ሰዓት 17 ደቂቃ 26 ሰከንድ በመሮጥ ደግሞ በለንደን የሴቶች ማራቶን ከእንግሊዛዊቷ ፓውላ ራድክሊፍ እና ሜሪ ኬይታኒ ቀጥሎ ሶስተኛውን ፈጣን ሰዓት ማስመዝገብ ችላለች። የዓለም ዘርፍ የአምና አሸናፊዋን ኬንያዊቷን ጆይሲሊን ቼኮስካይ እና የሀገሯን ልጅ መገርቱ ዓለሙን በማስከተል ነው የመጀመሪያዋ የሆነውን የለንደንን ማራቶን ያሸነፈችው። ኬንያዊቷ ጆይሲሊን ቼኮስካይ ውድድሩን ለማጠናቀቅ 2 ሰዓት ከ18 ደቂቃ 7 ሰከንድ የፈጀባት ሲሆን ሶስተኛ ደረጃን በመያዝ ያጠናቀቀችው ኢትዮጵያዊት አትሌት መገርቱ ዓለሙ 2 ሰዓት ከ18 ደቂቃ 32 ሰከንድ ፈጅቶባታል። በወንዶቹ ምድብ በአንጋፋው አትሌት ቀነኒሳ በቀለ የተመረው የኢትዮጵያ ቡድን ላስጨራሽ ትግል ቢያደርግም የኬንያዊን አሞስ ኪፕሩቶን ፍጥነት መቋቋም ግን ሳይችል ቀርቷል። ውድድሩ ሊጠናቀቅ ወደ 5 ኪሎ ሜትር ሲቀረው ነበር አሞስ ኪፕሩቶ የኢትዮጵያውያኑን መረብ በከፍተኛ ኃይል በመበጣጠስ ወደ መጨረሻው ያሸናፊነት መስመር ለብቻው የገሰገሰው። ኬንያዊ አትሌት በፈገግታ በመታጀብ እጁን ይያውለበለበ መላው ዓለም እየተከታተለው ያለውን ማራቶን በሁለት ሰዓት ከአራት ደቂቃ 39 ሰከንድ በማጠናቀቅ የአንደኝነት መንበሩን ተቆናጥቷል። በውድድሩ ሲጠበቁ ከነበሩት ኢትዮጵያውያን አትሌቶች መካከል የአምናው አሸናፊ ሲሳይ ለማ ውድድሩን 2 ሰዓት 7 ደቂቃ 26 ሰከንድ በመሮጥ በሰባተኝነት ያጠናቀቀ ሲሆን የዓለማችን ብቸኛው የቤት ውስጥ ከቤት ውጪ ሀገር አቋራጭና የኦሎምፒክ ሻምፒዮን ቀነኒሳ በቀለ ከጉዳት መልስ ባደረገው በዚህ ውድድር በአምስተኛነት ደረጃ አጠናቋል። ውድድሩን ለመጨረስም የወሰደበት ጊዜ 2 ሰዓት 5 ደቂቃ ከ53 ሰከንድ ሲሆን የምን ጊዜ ምርጥ አትሌት ቀነኒሳ በቀለ ውድድሩን በሁለተኛነትና አራተኛነት ባጠናቀቁት የሀገሩ ልጆች ልዑል ገብረስላሴና ኪዳኔ አጥላው ተቀድሟል። አትሌት ልዑል ገብረስላሴ ውድድሩን በ2 ሰዓት ከ5 ደቂቃ ከ12 ሰከንድ ያጠናቀቀ ሲሆን ኪዳኔ አጥላው ደግሞ 2 ሰዓት ከ5 ደቂቃ 27 ሰከንድ ፈጅቶበታል። ሌላው ኢትዮጵያዊ አትሌት ብርሃኑ ለገሰ የ2022ቱን ለንደን ማራቶን በስድስተኛነት አጠናቋል። በተሽከርካሪ ወንበር ቅድድም በተካሄደው ውድድርም ቦንዶች ስዊዘርላንዳዊው ማርሴል ሀግ 1 ሰዓት ከ24 ደቂቃ 38 ሰከንድ ፍጥነት ያሸነፈ ሲሆን በሴቶች ደግሞ ሌላዋ ስዊዘርላንዳዊት ካትሪን ዴብረነር በ1 ሰዓት 38 ደቂቃ 24 ሰከንድ በማጠናቀቅ ተሽከርካሪ ወንበር ላይ ሆኖ በሚደረገው በዚህ ውድድር ከፍተኛ የተባለለትን የ29000 ፓውንድ ሽልማት ለማግኘት ችለዋል። የ42.19 ኪሎ ሜትሩን ርቀት በ1 ሰዓት ከ59 ደቂቃ ከ40 ሰከንድ ከ2 ማይክሮ ሰከንድ በመገስገስ የማይቻል የሚመስለውን ሪከርድ ቬና ኦስትሪያ ላይ የጨበጠው ኬንያዊው ኢሉድ ኪፕቾጌ የ2022ቱ የለንደን ማራቶን የክብር እንግዳ ነበር። ለአሜሪካ ድምጽ አስተዋይ መለሰ ነኝ ከለንደን።
የ2015 ቤትኪንግ የኢትዮጵያ ፕሪሚየር ሊግ አርብ ዕለት በተካሄዱ ሁለት ጨዋታዎች ተጀምሯል። ባለፉት ሁለት ዓመታት ሲካሄድ እንደነበረው በተመረጡ ከተሞች በመዘዋወር የሚደረገው የፕሪሚየር ሊግ ውድድር ባለፈው አርብ በባህር ዳር ስታዲየም 7 ሰዓት ላይ ወልቂጤ ከተማና አርባ ምንጭ ከተማ ባደረጉት ጨዋታ ነው የተጀመረው። ይህ ጨዋታ በወልቂጤ 1 ለ0 አሸናፊነት የተጠናቀቀ ሲሆን በእለቱ ቀጥሎ በተካሄደ ሌላ ጨዋታ ደግሞ ባህር ዳር ከተማ ዘንድሮ ሊጉን የተቀላቀለውን ኢትዮ ኤሌክትሪክን 2 ለአንድ አሸንፏል። በቀጣዩ ቀን ቅዳሜ ለተም እንዲሁ ሁለት ጨዋታዎች ተደርገው የአምናው ሻምፒዮን ቅዱስ ጊዮርጊስ አዲሱን አዳጊ ክለብ ኢትዮጵያ መድንን 7 ለአንድ በሆነ ሰፊ ልዩነት በመርታት ጅማሮን አሳምሯል። ድሬዳዋ ከተማና ሲዳማ ቡና ደግሞ 2 ለ2 በሆነ አቻ ውጤት ተለያይተዋል። ትናንት አዋሳ ከተማን የገጠመው ሌላው ዘንድሮ ሊጉን የተቀላቀለው ክለብ ለገጣፎ ለገዳዲ 2 ለ1 በማሸነፍ ውድድሩን በድል ጀምሯል። ለገጣፎ ለገዳዲ ሊጉን ዘንድሮ ከተቀላቀሉ 3 ክለቦች መካከል አመቱን በድል የጀመረ ብቸኛው ክለብም ሆኗል። ወላይታ ዲቻና ኢትዮጵያ ቡና ደግሞ ያለምንም ግብ በአቻ ውጤት ጨዋታቸውን አጠናቀዋል። ዛሬም ቀሪ ሁለት ጨዋታዎች የተካሄዱ ሲሆን ባህር ዳር የሊጉን የአምስት ሳምንታት መርሃ ግብር ታስተናግዳለች። በኢንዶኔዥያ አንድ ስታዲየም በተፈጠረ ግርግር ቢያንስ 125 ሰዎች መሞታቸውን የሀገሪቱ መንግስት አስታወቀ። በሀገሪቱ በሚገኝ አንድ ስታዲየም ውስጥ የተካሄደ የእግር ኳስ ጨዋታ ሲጠናቀቅ በሜዳው ላይ የተፈጠረውን ብጥብጥ ለማስቆም ፖሊስ ባደረገው ጥረት በትንሹ 125 ሰዎች መሞታቸውንና ከ320 በላይ ሰዎች መቁሰላቸውን ባለስልጣናት አስታውቀዋል። ባለፈው ቅዳሜ ከሰዓት በኋላ በአሬማና በፔርሴባያ ሱራባያ ክለቦች መካከል በ ኢንዶኔዥያ ምስራቅ ጃቫ በሚገኘው ካንጁሩሃን ስታዲየም የተካሄደው ጨዋታ በጎብኚው ቡድን ፐርሴባያ ሱራባያ 3 ለ2 አሸናፊነት መጠናቀቁን ተከትሎ የተፈጠረው ቀውስ ፍጻሜው አስከፊ ሆኗል። ዳኛው የመጨረሻውን ፊሽካ ከነፋ በኋላ ንዴታቸውን መቆጣጠር የተሳናቸው የባለሜዳው አሬማ ክለብ ደጋፊዎች ሜዳውን ይወሩታል። ይህን ተከትሎ ከፖሊስ ጋር ግጭት መፈጠሩንና ፖሊስ ተደጋጋሚ አስለቃሽ ጭስ መተኮሱን ሮይተርስ በስፍራው ከነበሩ እማኞች ማረጋገጡን ዘግቧል። ፖሊስ ሁኔታውን ለመቆጣጠር በሚል በተኮሰው አስለቃሽ ጭስ የተደናገጡ ደጋፊዎች በስታዲየሙ በሮች ለመውጣት ሲሯሯጡ ከፍተኛ መረጋጋትና መጨናነቅ መፈጠሩን የምስራቅ ጃቫ ፖሊስ አዛዥ ኒኮ አፊንታ ለሪፖርተሮች ተናግረዋል። በዚህም ሳቢያ ቢያንስ 125 ሰዎች ሲሞቱ በመቶዎች የሚቆጠሩ ደግሞ በተለያየ መጠን የአካል ጉዳት እንደደረሰባቸው ነው የሀገሪቱ ባለስልጣናት ያረጋገጡት። በተፈጠረው ክስተት ማዘኑን ያስታወቀው ፊፋ ፖሊስ አስለቃሽ ጭስ መጠቀም አልነበረበትም ሲል የፖሊስን እርምጃ ተችቷል። በጉዳዩ ላይ ምርመራ እየተደረገ ሲሆን ምርመራው እስኪጠናቀቅ ድረስ የእግር ኳስ ማህበሩ በአገሪቱ ከፍተኛ ሊግና ሊግ 1 የሚካሄዱ ሁሉንም ጨዋታዎች እንዲያግድ የኢንዶኔዥያ ፕሬዝዳንት ጆኮ ዊዶዶ ትዕዛዝ አስተላልፈዋል። በመጨረሻም የአፍሪካ እግር ኳስ ኮንፌዴሬሽን የ2025ቱን የአፍሪካ ዋንጫ አዘጋጅነት ከጊኒ ነጠቀ። ጊኒ እንደ ጎርጎሮሳውያኑ የ2025ቱን የአፍሪካ ዋንጫ እንድታስተናግድ የሰጣትን እድል መልሶ መንጠቁን የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አስታውቋል። አርብለት ወደ ኮናክሪ ተጉዘው ከጊኒ ጊዜያዊ ፕሬዝዳንት ኮሎኔል ማማዲ ዱምቦያ ጋር የተወያዩት የካፍ ፕሬዝዳንት ፓትሪስ ሞሴፔ ከውይይቱ በኋላ በሰጡት መግለጫ ሀገሪቱ የአህጉሪቱን ታላቅ የእግር ኳስ ውድድር በ2025 ለማዘጋጀት ዝግጁ አይደለችም ብለዋል። ጊኒ ለውድድሩ የሚሆን ምቹ መሰረተ ልማት እንደሌላትም ነው የካፍ ፕሬዝዳንት የተናገሩት።
ኬኔዲና አስተዋይን አመሰግናለሁ። አድማጮች፣ የምሽቱ ዝግጅታችንም በዚሁ ማጠናቀቃችን ነው። በትላንቱ ማራቶን በለንደን ማራቶን ከኢትዮጵያውያኑ ከአራተኛ እስከ ሰባተኛ በያዙበት ቀነኒሳ በቀለ ያስመዘገበው ሰዓት በአርባ ዓመቱ ከሁለት ሰዓት ስድስት ደቂቃ በታች ማጠናቀቅ ልዩ ነው ማለቱን አትሌቲክስ መዝግቧል። የምሽቱን አበቃን። ነገ እንገናኝ።